ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናደናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የዛሬ መስከረም 9 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ የኦህዴድ አባላት ሁሉን አቃፊ እንዲሆኑ ጠየቁ።
ልክ እንደ ትላንት ኢትዮጵያን እንገነባታለን። ከብሔር ብሔረሰቦች ጋር በፍቅርና በመከባበር አብረን እንኖራለን። አብረን ሆነን የአፍሪካ ቀንድንም አፍሪካንም እንገነባለን። ከዚህ ሊያግደን የሚችል አንዳችም ነገር የለም።
ጠቅላይ ሚኒስትር አብይ ይህንን የተናገሩት በጅማ ከተማ እየተካሄደ በሚገኘው የድርጅቱ ጉባኤ መክፈቻ ላይ ባሰሙት ንግግር ነው። በሌላ ዘገባ ደግሞ የአርበኞች ግንቦት ሰባትና የኦነግ አመራር አባላት በሀገሪቱ ወቅታዊ ሁኔታ ላይ የሚሰጡትን አስተያየት ይዘናል። አስከትለን ደግሞ በቡራዩ ከተፈጠረው ጥቃት ያመለጡ ተፈናቃዮችን ይዘንላችኋል።
የሙዘውን ሬሳ ራሱ እያየሆነ የሚወጣው ማለት ነው። ነፍሲ አውጥኝ ያልኩ መስጊድ ውስጥ ገብሬ ተደበቅኩኝ መጀመሪያ ማለት ነው። ዋዚ ጉድ ነው፣ መራመድ አልችልም። አረባሌን አረባሌን፣ ወይኔ ልጆችን ሊያስራመት ልጅ እንዲት ፊት ልጁ ነሻንች ወልደሽ ልጅም ትመርሻለች ጀርባው ላይ
ተፈናቃዮቹ ናቸው የሰማችኋቸው፣ ይዘናቸዋል። በሌላ ዘገባ በአማራ ክልል የትምህርት ጥራት ችግርን የተመለከተ ዘገባም ይዘናል።
በዚያኛው ዳታ ተመስርተን ስናየው ግን ከ80% በላይ ደረጃቸው ከደረጃ በታች ደረጃ 2 እና ደረጃ 1 ማለት ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዓለም አቀፍ ዜናዎች ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ቀናት ከባድ ዝናብ አዘል የውቅያኖስ ማዕበል ወይም ፍሎረንስ ያደረሰውን ውድመትና እየተካሄደ ያለውን ፈታኝ የመልሶ ማቋቋም ስራ ለመመልከት ወደ ሰሜን ካሮላይና ተጉዘዋል። ቼሪ ፖይንት የአውሮፕላን ማረፊያ እንደደረሱ ሚስተር ትራምፕ ከሰጡት ቃል ለዚህ ጥረት የተዘጋጀው እቅድ ለማመን ከሚቻለው በላይ ነው፣ ከፌዴራል መንግስት የሚጠበቀው ወጪ ብዙ ቢሆንም ይመጣል ብለዋል። የማዕበሉ ተጎጂዎችም የሀዘናችሁ ተካፋይ ነን፣ እስከ መጨረሻው አብረናችሁ እንቆማለን ብለዋቸዋል።
በሌላ ዜና ደቡባዊ የመን ውስጥ የሚካሄደው ውጊያ ወደ ዋናዋ ወደብ ወደ ሁዴዳ እየተቃረበ ከሄደ ለብዙ መቶ ሺህ ህጻናት የሞት ፍርድ ያህል ሊሆን እንደሚችል ህጻናት አድን ድርጅት አስጠነቀቀ። የበጎ አድራጎት ድርጅቱ የህጻናት አድን የየመን ተጠሪ ታሜር ኪሮሎስ በሰጡት ቃል በዚህ ወሳኝ ወደብ በኩል የሚገባው የምግብ የነዳጅ እናም ሌሎችም አቅርቦቶች ብዙ መቶ ሺህ በረሃብ የተጎዱ ህጻናትን በህይወት መቆየት የሚያስችላቸው ምግብ ለማግኘት እንደማይችሉ አስጠንቅቀዋል። አሁንም ከ5 ሚሊዮን በላይ ህጻናት ረሃብ፣ ለከባድ ቸነፈር ተጋልጠው እንዳሉ ሲታወቅ፣ ሁዴዳ ወደብ በውጊያው ከተዘጋ ደግሞ የተጎጂዎቹ ህጻናት ቁጥር በ1 ሚሊዮን እንደሚጨምር ህጻናት አድኑ አስጠንቅቋል።
የሰሜን ኮሪያ መሪ ኪም ጆንግ ኡን በሀገራቸው የሚሳኤል ግንባታ መርሃ ግብር ቁልፍ የሆኑትን ጣቢያዎችን ሲያፈርሱ ዓለም አቀፍ መርማሪዎች ተገኝተው እንዲታዘቡ ሲፈቅዱ መስማማታቸውን ዛሬ ረቡዕ አስታወቁ። ኪም ይህን በተናገሩበት የጋዜጣዊ መግለጫ ላይ የደቡብ ኮሪያ ፕሬዚዳንት ሙን ጄኢን በሰጡት ቃል የኮሪያ ልሳነ ምድር ከጦርነት ነጻ ምዕራፍ ተጀምሯል ብለዋል። የሰሜን ኮሪያውን መሪ ቢቻል በዚሁ የአውሮፓውያን ዓመት ሶልን እንዲጎበኙ ጋብዘዋል። የሁለቱ ኮሪያዎች መሪዎች የሶስት ቀናት ጉባኤ ዛሬ ሁለተኛ ቀኑን የፒዮንግያንግ መግለጫና የአጠቃላይ ወታደራዊ ስምምነት በመፈረም ተጠናቋል።
በመጨረሻም የተቀናቃኞቹ የሁለቱ ኮሪያዎች መሪዎች በደረሱበት አጠቃላይ ስምምነት መሰረት ዩናይትድ ስቴትስም ተመጣጣኝ እርምጃ የምትወስድ ከሆነ ዋናውን የኒውክሌር ጣቢያን አፈራረሳለሁ ስትል ሰሜን ኮሪያ አስታውቃለች። ስምምነቱ ዛሬ ሰሜን ኮሪያ ዋና ከተማ ፒዮንግያንግ ውስጥ የሀገሪቱ መሪ ኪም ጆንግ ኡን እና በደቡብ ኮሪያ ፕሬዚዳንት ሙን ጄ ኢን የ የሁለተኛውን ቀነ ጉባኤዎቻቸውን ሲያጠናቅቁ ይፋ ተደርጓል። ፒዮንግያንግ የፒዮንግዩንግን የኒኩለር ጣቢያ ስትዘጋ ዓለም አቀፍ ጠበብት በታዛቢነት በሚገኙበት የሚሳይል ሞተር መፈተሻ ጣቢያና መወንጨፊያም እዘጋለሁ ብላለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ በትዊተር ገጻቸው ስምምነቱን በጣም ደስ የሚል ሲሉ አድንቀዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁ ነው።
የጋቢና ጉዟችን ከአሜሪካ ድምፅ ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው ነበርን። አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዝግጅታችን እናልፋለን። በጅማ ከተማ እየተካሄደ የሚገኘውን የኦሮሞ ሕዝቦች ዴሞክራሲያዊ ድርጅት ወይም ኦህዲድ ጉባኤን የተመለከተ ዘገባ አለን። ሙክታር ጀማል ከስፍራው ተከታዩን አድርሶናል።
ኦህዴድ ዛሬ በጅማ ባካሄደው 9ኛ ድርጅታዊ ጉባኤ መክፈቻ ላይ የኢህአዴግ እህት ድርጅቶችና ተፎካካሪ ፓርቲዎች ጭምር ተሳትፎበታል። ከ6000 ሰው በላይ በታደመበት በዚህ የጉባኤው መክፈቻ ላይ ንግግር ያደረጉት የድርጅቱ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ኦህዴድ ኢህአዴግ ያለፈበትን ውጣ ውረድ በማስታወስ አሁን የተገኙትን ድል የመቋደስ ሂደቱ ላይ ትኩረት ሊሰጥ እንደሚገባና ህዝቡ እንዲተባበርም ጥሪ አቅርበዋል። በተለይ የኦህዴድ አመራርን በተመለከተና የኦሮሞ ህዝብ አስተሳሰብን እንደ ባህላችን እና ታሪክ ትውፊታችን ሁሉንም አቃፊ ቻይ ሆነን ኢትዮጵያን መገንባት አለብን፣ ለብሔር ብሔረሰቦችም ዋልታና ማገር ነን ብለዋል ዶክተር አብይ አህመድ። ልክ እንደ ትላንት ኢትዮጵያን እንገነባታለን። ከብሔር ብሔረሰቦች ጋር በፍቅርና በመከባበር አብረን እንኖራለን። አብረን ሆነን የአፍሪካ ቀንድንም አፍሪካንም እንገነባለን። ከዚህ ሊያግደን የሚችል አንዳችም ነገር የለም።
መንግስት ሰፊ ስራ ሲሰራ መቆየቱን ያስታወሱት ዶክተር አብይ አህመድ የፖለቲካ ምህዳሩን ከማስፋት አንጻር መንግስት ሰፊ ስራ ሲሰራ መቆየቱን ያስታወሱት ዶክተር አብይ አህመድ ተፎካካሪ ፓርቲዎች ቁጥራቸው በዝተው የህዝብ አስተሳሰብና አማራጮችንም ከሚበትኑ ወደ አንድነት ተሰባስበው በጋራ ቢታገሉ የተሻለ መሆኑንም ጠቁመው በሀገሪቷ የተዘረጋው ምቹ የፖለቲካ ምህዳር ላይ እየተንቀሳቀሱ ሀሳባቸውን ማንጸባረቅ እንደሚችሉም አረጋግጠዋል። በዚሁ መሰረት በማንኛውም አይነት ተወዳድራ ህዝብ ሀሳባችሁን ከመረጠ ድርጅታቸው ወንበር ለመልቀቅ ዝግጁ መሆኑን ቃል ገብተው ከዚህ በስተጀርባ ደባና ሴራ መስራት ግን ከጠላት አያስለይም ብለዋል።
በኦሮሞ ፖለቲካ የምትንቀሳቀሱ ድርጅቶች በፈለጋችሁበት መንገድ ተወዳድራችሁ የኦሮሞ ህዝብ ከመረጣችሁ ለአንድ ደቂቃም ወንበር ላይ መቆየት አንፈልግም። ከዚህ በዘለለ ከጠላት ጋር በማበር የመጣውን ለውጥ ለመቀልበስ የሚያስብ ካለ ግን ከጠላት አንለየው።
ለረጅም ጊዜ በኢትዮጵያ ሰፍኖ የነበረው የጥላቻ ፖለቲካን በተመለከተ ንግግር ያደረጉት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት ለማ መገርሳ ከዚህ ቀደም የሀገሪቷ ፖለቲካ አንዱ ሌላኛውን የመጥለፍና በጠላትነት ሰየመው የማሳደድ ሂደት መሆኑን አስታውሰው ነገር ግን ዛሬ ተሰባስቦ መነጋገር መቻሉን ተናግረዋል። በዚሁ ሂደት ኦህዴድ እያካሄደ ያለው 9ኛው ድርጅታዊ ጉባኤም የተለያየ አስተሳሰብ ያላቸው የኦሮሞ ፖለቲከኞችን አንድ ላይ አሰባስቦ ማገናኘት በመቻሉ ታሪካዊ ነው በማለትም ገልጸዋል። ጉባኤው ላይ በመገኘት የኦህዴድ እህት ድርጅቶችና የኢህአዴግ አባል ከሆኑ ድርጅቶች ውስጥ ብአዴንን በመወከል የተገኙት አቶ ንጉሱ ጥላውን ናቸው። አቶ ንጉሱ ኦህዴድ በኢህአዴግ ውስጥ ሲንጸባረቅ የነበሩ ስህተቶችና ችግሮችን በማረም ሂደት ላይ ከፍተኛ አስተዋጽኦ ያበረከተ ድርጅት እንደመሆኑ መጠን ኦህዴድ ለአመራርነቱ እያደረገ ለነበረው አስተዋጽኦ የክልላቸው ህዝብና የድርጅታቸው ክብርና ምስጋና የላቀ መሆኑን አቶ ንጉሱ አረጋግጠዋል።
ይህ ለውጥ እንዲመጣ ኦህዴድ ያበረከተው አስተዋጽኦና የተጫወተው ሚና በእጅጉ ትልቅና ታሪክ ሊረሳው የማይችል ነው። በዚህ አጋጣሚ መላው የድርጅታችን አባላትና የአማራ ክልል ህዝብ ኦህዴድ በለውጡ ሂደት ለተጫወተው ሚናና ላበረከተለት መሪ ከልቡ እውቅና በመስጠት በመላ የክልሉ ወረዳዎች ድጋፉን መስጠቱን ሳስታውስ በታላቅ ኩራትና ደስታ መሆኑን ልገልጽላችሁ እወዳለሁ።
ሌላኛው ንግግር ያደረገው የኦህዴድ ህድ ድርጅት የህወሓት ተወካይ ዶክተር አብርሃም ተከስተ ናቸው። ዶክተር አብርሃም የኦህዴድ ሚና በኢትዮጵያ ግንባታ ውስጥ የላቀ መሆኑን ህዝባችንና ድርጅታችን ያምናል ነው ያሉት።
የተከበራችሁ ጉባኤተኞች፣ ከትግራይ ህዝብና ከህወሓት እጅግ የከበረ ሰላምታ እና መልካም ምኞት ይድረሳችሁ። የተከበራችሁ ጉባኤተኞች፣ ክቡራንና ክቡራት፣ ኦህዴድ ለኦሮሞ ህዝብ ፖለቲካዊ መብቶች መከበር፣ ለኦሮሚያ ልማትና ብልጽግና፣ በአጠቃላይም ለሀገራችን ልማት፣ ለዲሞክራሲ እና ህገ መንግስታዊ ፌዴራላዊ ስርዓት ግንባታ ለከፈለው ከፍተኛ መስዋዕትነትና ለሰጠው አመራር ህወሓትና የትግራይ ህዝብ ሁሌም ከፍተኛ ክብር አላቸው።
ከተፎካካሪ ፓርቲዎች ውስጥ ንግግር ያደረጉት አንዱ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ገርባ ናቸው። አቶ በቀለ እየታየ ያለውን የዲሞክራሲ ምህዳር መሻሻልና የተመዘገቡ ድሎችን የበለጠውኑ ለመቋደስ የህዝብ አንድነት ወሳኝነት እንዳለው ተናግረዋል። በዛሬው ዕለት ለአመታት ሲያሰቃየኝ ከነበረ ድርጅት ፊት ለፊት ቆሜ ስለ አንድነት እንዳቀነቅን ያስገደደኝም የህዝብ ፍላጎትና የወቅቱ ጥያቄ ነው በማለት ተናግረዋል።
አባን ካላይ ሰበላለ ፈቻቱረ አባ አጥቃቱ ሰጉ
ላንት እንደ ጠላት የምንተያይ ጀርባ ተሰታጠን በጠላትነት እየተፈራረጅን ስንተቻች የነበርን የኦሮሞ የፖለቲካ ድርጅቶች ከሀገራቸው ተባረው ሸሽተው የወጡበት ከተሰደዱበት የባዕድ ሀገር ተመልሰው በአባታቸው ቄ መንቀሳቀሳቸው ተመልሰው ለህዝባቸው እንዲታገሉ መንገድ ተከፍቷል።
ሙክታር ጀማልን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በአዲስ አበባና በቡራዩ ለደረሱ ጉዳቶች ተጠያቂ የሆኑ ኃይሎችን በተመለከተ ከፌዴራል ፖሊስ የተሰጠው መረጃ ለተለያዩ ትርጉሞች ሊጋለጥ እንደሚችል የኦሮሞ ነጻነት ግንባር ስጋታቸውን ገልጸዋል። ለውጡን ለማደናቀፍ የሚጥሩ የተደራጁ ኃይሎች መኖራቸው ግልጽ ነው ያለው ደግሞ አርበኞች ግንቦት ሰባት ነው። የፌዴራል ፖሊስ ኮሚሽነር ሰሞኑን በሰጡት መግለጫ በቡራዩና በአዲስ አበባ የተፈጸመው ወንጀል በኦነግና በአርበኞች ግንቦት ሰባት ስም የተቀነባበረ ነው ብለዋል። እስክንድር ፍሬው ሁሉንም ወገን አነጋግሮ ተከታዩን ዘገባ ከአዲስ አበባ አድርሶናል።
ከሳምንት በፊት አዲስ አበባ የተጀመረው በቡራዩ የቀጠለው አሳዛኝ ድርጊት የተፈጸመው ግድያ ሚስጥር መነጋገሪያ ሆኖ ቀጥሏል። አዲስ አበባ በባንዲራ ቡራዩ ደግሞ በደንብ ባልተብራራ ምክንያት ግጭቶች ተከስተዋል፣ ግድያዎች ተፈጽመዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለአሜሪካ ድምፅ ሲናገሩ የተፈጸመው ወንጀል ድንገተኛ ለመሆኑን ጠቅሰዋል። ይልቁን በደንብ የታቀደ መሆኑን ነው የገለጹት። በኦነግና በአርበኞች ግንቦት ሰባት ስም የተቀነባበረ ነገር ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ መሆኑን ነው ያብራሩት። ወንጀለኞቹ ስማቸውን ተጠቅመዋል በሚል የተጠቀሱትን የሁለቱን ፓርቲ አመራሮች አነጋግሬያለሁ። በቅድሚያ ያነጋገርኳቸው የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ በጠፋው የሰው ሕይወት ማዘናቸውን ገልጸዋል። በሰላማዊ መንገድ እንንቀሳቀሳለን ብለን በወሰንበት ሰዓት ይህ መፈጠሩ የሚያሳዝን ነው ሲሉ ነው የተናገሩት። በፖሊስ ኮሚሽነሩ የተሰጠው መረጃ ግን ለተለያዩ ትርጉሞች ሊጋለጥ የሚችል መሆኑን ስጋታቸውን ገልጸዋል።
እንግዲህ እነዚህ የማን ናቸው? የድርጅት ደጋፊዎች ናቸው? በድርጅት ስም ነው የሚንቀሳቀሱት? ይሄ የተጣራ ነገር የለም። በእኛ በኩል በድርጅት አባሎች ናቸው ብለን አናስብም። ለምንድን ነው አባሎቻችን የኦሮሞ ነጻነት ግንባር አባል በሙሉ ድርጅት አለው። ድርጅት ደግሞ በመመሪያ ነው እና በትዕዛዝ ነው የሚንቀሳቀሰው። የዚህ አይነት ትዕዛዝ የሚሰጥ አባላችን የለም። የቄሮ ድርጅት ነው፣ የቄሮ ወጣቶች። እሱም ድርጅት አለው፣ አመራር አለው፣ በመመሪያ ነው የሚንቀሳቀሰው። ያ ስለሆነ ሁሉ 7 ሚሊዮን ህዝብ በሰላም መጥቶ በሰላም የተመለሰ ወደ ቤቱ ከዚህ። ስለዚህ የኦሮሞ ነጻነት ግንባርና የቄሮ ሊሆን አይችልም። ይህን ራሴን እንደምተማመነው አምንበታለሁ። በዚህ ጀርባ ደግሞ ድርጅት ስም ይዞ ነው የሚንቀሳቀሱት የሚለው አቀራረብ፣ ይህንን መረጃ ፖሊስ ለእኛም መስጠት አለበት። እንደዚህ ለህዝቡ ማለት ብቻ ሳይሆን እገሌ ገሌ ገሌ እነዚህ ናቸው፣ እኛ እናጣራለን። አሁን የመጣ ነው
ኮሚሽነሩ ያሉት። አቶ ዳውድ ለምሳሌ ወደ እሱ ሲገቡ ልንገሮትና የኢትዮጵያ ፖሊስ ኮሚሽነር የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ያሉት ወንጀል ወንጀሉ በደንብ የታቀደና በሁለት ዋና ዋና በሚባሉ የፖለቲካ ድርጅቶች ማለትም በኦነግና በግንቦት ሰባት ስም የተቀነባበረ ነገር ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ ነው ብለዋል። ፓርቲዎቹ የሉበትም ነገር ግን በእነሱ ስም የተቀነባበረ ነው የሚሉት። እናንተ ይሄን በተመለከተ የተሰጣችሁ መረጃ አለ ከፌደራል ፖሊስ ወይ ከመንግስት ከእናንተ ጋር የተነጋገሩበት ነገር አለ መታቆታል? ምንድነው አስተያየቶት በአጠቃላይ የፖሊስ ኮሚሽነሩ ባሉት ላይ?
እዚህ ላይ የፖሊስ ኮሚሽነር የፖሊስም ቢሆን የመንግስትም ቢሆን መረጃ አልሰጠንም፣ ማንነታቸውንም አልሰጠንም። ይሄንን ካጣራን በኋላ አባሎቻችን በየቦታው የተመዘገቡ ናቸው፣ ደጋፊዎችም የተመዘገቡ ናቸው። ከኛ ውጪና ከአባሎቻችን ውጪ ደግሞ በዚህ አይነት ስም የተንቀሳቀሱ አሉ። እነዚህ ናቸው ካሉ በኋላ ከዛ በኋላ ነው እኛ አስተያየት መስጠት የምንችለው። በበኩላችን ተደጋግሞ ይነገራል፣ እውነት ነው ወይ የሚለው ለእኛ በጣም ጥያቄ ነው። ምክንያቱም በኦነግ ስም እንደዚህ ሆነ ብዙ ጊዜ ሲባል የከረመ ነው ለአመታት፣ እና ይሄ በጣም አጠያቂ ይሆናል። ዋነኛው ግን እኛ እንደሚገባን ከሆነ ይሄ የፖሊስ የተጣራ ነገር ካለ በነዛ ግለሰቦች ላይ እና እነዛን ግለሰቦች ደግሞ ከድርጅቶቹ ጋር መጨረስ ይሻላል ለፓብሊክ እንደዚህ አይነት እንትን ከመስጠት በፊት። ምክንያቱም ትንሽ አነጋጋሪ ስለሚሆን ማለታችን ነው።
ሚስኢንተርፕሬት እንዲደረጋል ነው አንዳንዱ
ወይ እንዲሁ
በተለየ መንገድ ይረዳዋል አንዳንድ ሰው በሚል ነው።
አንዳንድ ሰው በተለየ መንገድ ይረዳል፣ ያልሆነ መንፈስም ይፈጥራል፣ በእንትኖቹ ጥርጣሬ ይፈጥራል፣ በድርጅቶች ውስጥ እና በድርጅቶች እና በህዝቡ መሀልም ጥርጣሬ ይፈጥራል። ይሄ መረጃው ያልተጣራ ስለሆነ በዚህ ላይ አስተያየት መስጠቱ በጣም ይቸግረናል። እኛ የምንለው እዛ ከመሄዱ በፊት ለድርጅቶቹ ይህንን እንትን መረጃ አከፋፍሎ ከዛ በኋላ በዛ ላይ እኛም የምንለው አለ፣ መንግስትንም የምንረዳው ነገር ይኖራል። እነዚህ እውነት ናቸው ወይ፣ በእኛ ስም ተንቀሳቅሰዋል ወይ፣ ይህንን አጣርተን መንግስትንም የምንረዳው ነገር አለ እና ይሄ ትንሽ አጠያቂና አነጋጋሪ ነው የሚሆነው። እንትን ማለት ነው።
አርበኞች ግንቦት ሰባት በበኩሉ ለውጡን ለማደናቀፍ የሚፈልጉ የተደራጁ ኃይሎች መኖራቸው ግልጽ ነው ብሏል። የድርጅቱ የስራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ አበበ ቦጋለ እንዳሉት እንደዚህ አይነት ኃይሎች የተለያዩ አጋጣሚዎችን ሊጠቀሙ ይችላሉ።
የኮሚሽነሩ አገላለጽ ግልጽ ነው። ሁለቱ ድርጅቶች በቅርብ ጊዜ ተከታትለው የገቡ ነው ወደ ሀገር ውስጥ። ያንን ተከትሎ ነው እንግዲህ አንዱን ማህበረሰብ ከሌላው ጋር የማጋጨት እንቅስቃሴ ጎልቶ አዲስ አበባና አካባቢው ላይ እያዳረሰ ያለውና በእኛም አሴስመንት እና ባለን መረጃ እንደዚህ አይነት የእርስ በርስ ግጭት የሚያነሳሳ የተደራጀ ይሄ አሁን አገሪቷ የገባችበት ለውጥ እንዲደናቀፍ የሚፈልግ ኃይል እንዳለ እናውቃለን። ያ ኃይል ይሄንን አጋጣሚ ተጠቅሞ ይሄንን ችግር እንዲመጣ ያደረገ መሆኑን ነው ለመግለጽ የፈለጉት። በዛ አቀራረብ፣ በዛ አገላለጽ እንስማማለን።
እንግዲህ የእናንተን ድርጅት ስም ተጠቅሞ የሚንቀሳቀስ የተደራጀ ቡድን ካለ ያውም በአንድ ኮማንድ ሴንተር የሚታዘዝ፣ ከዚህ ጋር በተያያዘ ከመንግስት ጋር ለመነጋገር የሞከራችሁበት ሁኔታ አለ? ፖሊስስ እናንተን ለማነጋገር ሞክረዋል ወይ? በዚህ ላይ ያላችሁ አስተያየት ምንድን ነው?
ምን መሰለህ፣ ለምሳሌ አንዱ የግጭቱ መንስኤ እንዲሆን ያደረጉት የኦነግ ባንዲራ በኦነግ አቀባበል ላይ በከተማው ውስጥ መሰቀሉን መቃወም ነው። እኛ እንደ ድርጅት ቀደም ሲል ወደ አገር ቤት ከመምጣታችን በፊት የነበረውን ስርዓት በምንታገልበት ሰዓት ላይ ከኦሮሞ ድርጅቶች ጋር በጋራ ግንባርን ፈጥረን ጥምረትም እየፈጠን ስንንቀሳቀስ ኖረናል። በዛ ሰዓት ላይ በመላው ሀገር በህዝባዊ ስብሰባዎች እንጠራ ነበረ። የኦነግ አርማ ወይም ባንዲራ ብሎ የሚጠቀሙበትን በየምንሄድባቸው ስብሰባ አዳራሾች ውስጥ ከኢትዮጵያ ባንዲራ ጋር እና ከድርጅታችን አርማ ጋር እንዲሰቀልና የድርጅቱን ዓላማ የሚገለጽበት ሁኔታ ስናካሄድ ነው። ይሄ ለአንድ ዓመት ለሁለት ዓመት አይደለም እንግዲህ የተደረገው፣ ከ2008 ጀምሮ እስካሁን በፈረንጆች አቆጣጠር እስካሁን እስከ 2018 ላለፈው 10 ዓመት የተካሄደ ነው። ያንን በውጭ ሀገር ያደረግን ድርጅት ወደ ሀገራችን ከመጣም በኋላ ኦነግ ወደ ገዛ ሀገሩ መጥቶ የራሱ ደጋፊዎች የራሱ አባላት ባሉበት ቦታ ላይ ባንዲራውን መስቀሉን የኛ አባላት ወይም ደግሞ እኛ እንደ ድርጅት የምንቃወምበት ምክንያት የለም። እያንዳንዱ ድርጅት የራሱ ባንዲራ ለኦነግ ብቻ አይደለም ያለው፣ ወይንም ደግሞ በእኛ በዲሞክራቲክ ድርጅቶች ነን። ኢትዮጵያ አሁን የፌደራል ስትራክቸር ነው ያላት። ለወደፊትም ህዝቡ በሚወስነው አይነት የፌደራል አደረጃጀት እያንዳንዱ ክልል የራሱ ባንዲራ እንደሚኖረው የሚገባን ኃይሎች ነን። የኖርንባቸው ዲሞክራቲክ ሀገሮችም የሚከተሉት እሱ ነው። ሀገራችን ውስጥ እየሆነ ያለው እሱ ነው። መቀጠልም የሚችለው እሱ ነው። ስለዚህ የኦነግን ባንዲራ ለምን ተከላችሁ የሚል ግጭት የሚያስነሱ ሰዎች የእኛን አላማ የእኛን የፖለቲካ አስተሳሰብ በፍጹም የሚወክሉ ኃይሎች መሆን አይችሉም። ከዚህ በመነሳት ነው እንግዲህ እነዚ ኃይሎች የእኛ አባላቶች አይደሉም። ይህንን መንግስትም ያውቃል። አይ ቲንክ የፖለቲካ ድርጅቶቹም ያውቃሉ። ያንን ስም ተጠቅሞ ያ ቅድም የተደራጀ ያልነው ኃይል ይህንን ግጭት በማህበረሰቦች መካከል መፍጠር ችሏል። አሁንም እየቀጠለ ነው ያ እንደዚ አይነት እንቅስቃሴ። አንዳንድ ቦታም ስማችን ኢምፕሊኬት ለማድረግ የሚሞክሩ ሰዎች አሉ። ይሄ ሁሉ የተደራጀ ኃይል የሚያካሄደው እንጂ ኢትዮጵያን ውስጥ ለውጡን ተከትሎ አገሪቷን ወደ ተሻለ ቦታ እናመጣለን ብሎ በቅንነት የመጣ የፖለቲካ ድርጅት የሚወክል ሀሳብ ነው ብለን አናስብም።
ሰሞኑን በቡራዩ ከተማ አሸዋ ሜዳ እና ሌሎች አካባቢዎች በተፈጸመው ጥቃት 26 ሰዎች መሞታቸው፣ በርካቶች መቁሰላቸውና ብዙ ሺዎች መሰደዳቸው ይታወሳል። ይህንኑ ተከትሎ በአዲስ አበባ በተካሄደ ሰልፍም 5 ሰዎች መሞታቸውን ፖሊስ አስታውቋል። ከኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ጋር ያደረኩትን ቃለ ምልልስ ቀሪ ክፍል በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ተከታዩ ዘገባችንም ከዚሁ ጋር የሚያቆየን ይሆናል። እንግዲህ ባለፈው ቅዳሜ ከሰዓት በኋላ በቡራዩና አካባቢው ባልታወቁ ቡድኖች ተፈጸመ ሲል ፖሊስ የገለጸው ጭካኔ የተሞላበት አገዳደል የ26 ሰዎች ሕይወት ማለፉ፣ ቁጥሩ ለጊዜው ያልታወቁ ሰዎች በሕክምና ላይ እንደሚገኙ፣ በተጨማሪም አሁንም በሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው ተፈናቅለው በተለያየ መጠለያ ጣቢያዎች እንደሚገኙ መዘገባችን ይታወሳል። ከነዚህ ተፈናቃዮች መካከል የተወሰኑትን መስታወት አራጋው አነጋግራቸዋለች።
በቡራዩና አካባቢዋ በደረሰው ጥቃት ቤት ንብረታቸውን ትተው የሸሹ በአዲስ አበባ በተለያዩ መጠለያዎች የሚገኙ ከ17,000 በላይ የሚሆኑ ዜጎች ዛሬም የጠፉ ቤተሰቦቻቸውን በመጠየቅ ላይ ናቸው። ወደ መኖሪያቸው ተመልሰው የወደመ ንብረታቸውንም ሆነ የጠፉ ቤተሰቦቻቸውን ለመፈለግ ድፍረት እንዳጡ ይናገራሉ። በቡራዮ ከ1974 ዓ.ም ጀምሮ ነዋሪ የሆኑት አዛውንት አቶ ጩበሩ ዋራ ወራርሶ ተደጋጋሚ ግጭቶችና ጥቃቶች እንደነበሩና የዘንድሮ ግን በእጅጉ አስከፊ እንደሆነ ለቪኦኤ ገልጸዋል።
ትልልን ከማንም ትልልን ከቤት ውጡ አሉ። መጀመሪያ በዱለ ጀመሩ፣ ሁለተኛ በመሳሪያ ጀመሩ። እኛም እነሱ ጋር ስንታግል ህግ አካል ስንጠራ ህግ አካሉ መጥቶ በእውነቱ ነገር ከሆነ ፈጣሪ እንደሚያውቀው እኛ እንዳንና ብሎ በመሳሪያ መተኮስ ጀመረ። ያም መተኮስ ጀመረ። አሁን እኔ ቤተሰብ 12 ናቸው። ሶስቱ ወጥቴ ነው። 9 ቤት እንደገባ አላውቅም። ባሩ ቤቱ ሁሉ ተፈራርሷል። ይህን አሁን 3 እና 2 ሬሳ ቤት ይኖራል። 3 ቀን መሬቱ ላይ ተቀብረን 4ኛ ቀን እሑድ፣ ቅዳሜ እሑድ ሲነጋ ከምሽቱ 8 ሰዓት በጨለማ ነው አንድ ሶላልክ እኛ ሶስት ሰዎች ህይወቱ ያተረፈው። ሌሎቹ ያለበት አናውቅም። ልጆች የት እንደገቡ አናውቅም። የሞቱ ስንት እንደሆነ አናውቅም። አንድ ሚስቷና ልጁ አንድ አለ እኔ ያለው። ሌሎቹ 9 የት እንደገቡ አናውቅም። ፈጣሪ እንደሚያውቀው አሁን ቤት ውስጥ ተከራይም አለ። ብዙ ሰዎች አሉ። ያ ቤት ንብረት ሁሉ ወድሟል። ምንም ነገር የቀረ ነገር ማንም ምንም ነገር የለም። ተመልሰን ለማየት በምን መንገድ እንዳለ ህይወታቸው ያትርፈናል። እነሱ ቤት እንደገቡ አናውቅም። ይሄ መጨረሻ 4ኛ ጊዜ ነው እንደዚህ የተከሰተ። ዛሬ መጨረሻ አባረሩ።
4ኛ ጊዜ ነው የተከሰተው አሉኝ። ከዚህ ቀደም እንደዚህ አይነት ነገር ገጥሟችሁ ያውቃል? መቼ ነበር?
ሰባት እንደዚህ ገጥሟል። ዛሬ 2 አመት በፊትም ገጥሟል። ዛሬ 1 አመት ገጥሟል። አሁን ይሄ 4ኛ ነው።
እነማን ናቸው ይህንን ጥቃት ያደረሱባቸው?
ያው እዛ ያሉት ናቸው። እዛ ናቸው በሙሉ ያሉት። እዛ ማን ያውቃል? እኔ የመጣሁት ወይ ደቡብ ሰው ነኝ።
ከዚህ ቀደም ሲከሰት መንግስት ያውቃል?
አዎ፣ 2002 ላይ ኦሮሚያ መንግስት ፈርሞ አሁን በኋላ ሌላ ብሔር ላይ እንደዚህ ክፍተትና እንደዚህ ጥፋት ካለ ኃላፊነት ወስጃለሁ ብሎ ፊርማም አለ። እኛ ለቄ ስንወጣ መልስ ብሎ ተመለስ ብሎ ያስመለሱ አካል ያለ ከቡራዮ መጥቶ 3-4 ስብሰባት አድርጎ ከዛ ቀጥሎ ዛሬ አመት እንድልቅ ጀመሩ። አሁን መጨረሻ ነው ያባረሩ።
ሌላዋ የቡራዮ ነዋሪ የነበረችው ፀሐይ የኦሮሞ ተወላጅ ነኝ፣ የልጆች አባት ከጋሞ በመሆኑ ጥቃት ደርሶብኛል ትላለች።
ከ15 አመት በፊት ነው የተጋባ ነው።
እና ባለኝ ትቼ ወዴት መሄድ አልችልም እኔ እንደደሉኝና እሱን ተጋላላችሁ ሶስት ዙር መጡ። ሶስተኛው ዙር ሁለተኛው ዙር እኔን ቀጥቅጦኝ እንደገና እሱን አልጋ ላይ ሄዶ ያው ጨፈላለኩት። አራተኛ ዙር በጥቆሞ ኦሮምኛ በቃ ይዘሽቹን ብላ ይዞ እየመጡብሽ ነው አለኛ አንደኛው ልጅ ባይን የሚያቀኝ በቃ ምንም ማድረግ አልችልም። ጎትቼው ያይዘን ወደ አስፋልት ላይ ወጣን። መንገድ ላይ ወደቀን። ምንም ሰውም የለም። ሱቁ መንገዱ ሁሉ ዝግ ነው። አስፋልቱ ዝግ ነው። መራመድ አልችልም። አረባሌን አረባሌ ወይኔ ልጆቼን ብል የአስር አመት ልጅ እንዴት ሴት ልጁ ነሽ አንቺ ወልደሽ ልጅም ትመፍሻለሽ ጀርባው ላይ እንዴት ይለቀቃል አንተ የዶርዜ ልጅ ብሎ ሲደፉት የአራት አመት ልጅ ብቻ ነው ያልመቱብኝ። ሁለት ልጆች ነው ያሉኝ። ህፃኑም መቱብኝ። እዚህ ጋር ሰላም ፍቅር አለ ብለሽ አንቺ ስትኖሪ እዚህ ጋር ይሄ ስመጣብሽ ምንድን ነው የምትይ? እፈራለሁ ቤቴን ኑሮዬን አስተካክዬ እኖራለሁ ብዬ ነው። አንድ እንጂ እኮ አብረሽ ቡና እየጠጣሽ እየበላሽ ነው እንዴ? እንደገና አንቺን ነው የምፈልገው። የዱርዜ ተባባሪ ነሽ አንቺ። እንደውም በኦሮሞ ስም እየተባልኩ የምገደለው ምንኛ አማርኛ ነው እዚህ ጋር።
ማሩ ብዙአየው ንብረት አፍርቶ ቤተሰብ መስርቶ ለ15 ዓመታት በቡራዮ እንደኖረ ይናገራል። የእስከዛሬውን ጥል በእርቅ እያበረድን ነበር የኖር ነው ይላል።
ንብረት ወድሟል። አካባቢ ህዝቡ ታርዷል። በእውነቱ ከሆነ መጨመር አያስፈልግም፣ መቀነስም አያስፈልግም። በጅብም ተበልቷል፣ አልቋል። እንደገና ወደ ቦታ መመለስም ከባድ ነው። ሰው ልጅ በፍጥረቱ እንደዚህ ሲሆን አናውቀውም። በእውነት ህይወት አለን ብለን አንገምትም።
በቡራዮ መልካ ገፈርሳ ለ13 ዓመታት የኖሩት አዛውንት ወደ መጣሁበት ለመመለስ አልፈልግም ይላሉ።
እኔ አሁን በህይወት አለው፣ ነገር ግን ልመለስ እንኳን እዛ ቦታ ልይዝ ግን እንኳን ወደፊት የሚያሰጋ እንደ ቢላ ከሰው እጅ እንዳልተመለሰ ነው አሁን ማየው። መንግስትም የኛ ነው፣ መሬትም የኛ ነው። እናንተ እዚህ ጋር ምን አላችሁ? ጠቅላላ ተጠርጋችሁ ውጡ በሚባል እንዳለ ተቀጥቅጦ በጣም ህዝቡ እየተወዛገረ ነው፣ እየተበተነ ነው። እኔ ቤት መቃጠል ብቻ አይደለም ብዙ ሰዎች ቤት ተቃጥሏል።
ወይዘሮ ብርቄ ወርቁ አራት ልጆቻቸውን የወለዱት በቡራዮ ነው። ሁለት ልጆቻቸው በነበረው ጥቃት የት እንደደረሱ እንደማያውቁ ይናገራሉ። የት ብለው እንደሚፈልጉም ግራ እንደገባቸው ገልጸውልናል።
የሚጠባው አመት ከመንፈቁ ነው። ባለ አስራ አንድ አመቱ ከኔ ጋራ ነው። የ17 አመት ልጅና የ14 አመት ልጅ የት እንደገቡ የት እንደወጡ አላውቅም። ባለቤቴም የት ይግደሉትም ይኑርም አላውቅም።
ጀሚላ ከሚል ድርስ ነፍሰ ጡር ናት። ሶስት ልጆቿን ይዛ ጥቃቱን ሸሽታ አዲስ አበባ ደርሳለች።
መስጊድ ውስጥ ገብሬ ተደበቅኩኝ መጀመሪያ ማለት ነው። መስጊድ ተናድራለሁ። ከዛ በኋላ ደግሞ እነሱ በሌሊት ልጆቼን ይዤ ወጥቻለሁ። ባለቤቴ በህይወት አለ፣ ምንም አልሆነም። ደውዬለት አለው አለን። ግን ከዚህና ከሱ ይኸውና አርብ ነው፣ ሳምንት ነው ከተለያየን ማለት ነው።
ኤልሳ ባልቻም የዘጠኝ ወር ነፍሰ ጡር እንደሆነች ትናገራለች። ተወልዳ ያደገችው አዲስ አበባ፣ ትዳር ይዛ በሶራምባ ትኖር እንደነበርም ነግራናለች።
ይህ የሆነው አርብ ዕለት ከቀኑ 6 ሰዓት አካባቢ፣ ያው እኛ ካለንበት አካባቢ አንደኛ እሳት እየነደደ ነው፣ ሁለተኛ ደግሞ የሰው ነፍስ እየተገደለ ነው። በቪላ ማለት ይሄ ጎራዴ የሚባለው በሱ እያረዱ ሳይ ያው የሞተውን ሬሳ ራሱ እያየሁ ነው የሚወጣው ማለት ነው። ነፍስ ያውጥኝ ያልኩ ለከተማውን ብዙም ሩቅ አይደለም እና ወደ ወንዝ ምናምን ሰው ሲጥር የሞተውን ሬሳ በጣም ነፍሴ ለነፍሴ ስለፈራ ሮጬና ምርጬ ወደ ከተማ የገባው። አይ ብዙ ሰው ነበረ ማለት ጎራዴውን ይዞ ሊገሉ ሲሉ ተመልሾ ሌላ ክልል ልገባ ስል አንደኛው አንድ እርምጃ ቤልሳል ነፍሴን አትኳዋለች። ጎትታኝ ወደ ሌላ የሆነ ሰው ቤት አስገብታኝ ነገሩ ሲረጋጋ ድጋሚ ይዛኝ ወጣች። ድንጋጤው ሰው ፊት ምናምን ማየት ይክር ቢላው ራሱ ከባድ ነው ያዙ።
አሁን ያላችሁበት ሁኔታስ እንዴት ነው?
አሁን ያለሁበት አካባቢ እግዚአብሔር ይስጣቸው የከተማ ወጣቶች፣ ህብረተሰቡ፣ የአዲስ አበባ ህብረተሰብ እግዚአብሔር ይስጣቸው ያለውን እየተባበረ እያደረገ ነው ያለው ማለት ነው። በፊሊጶስ ትምህርት ቤት ምን ያለ ነው።
በፊሊጶስ ትምህርት ቤት ውስጥ የሚገኙት ተፈናቃዮች ትንሽ መረጋጋት እንደሚታይባቸው የገለጸው አንዱ የአስተባባሪ ወደ መጠለያው የሚገቡ አዳዲስ ሰዎች ዛሬም እየተቀበሉ እንደሆነ ገልጿል። እንግዲህ ለዛሬ የያዝነው ዝግጅታችን ወደ መጠናቀቁ ነው።
አዎ፣ ሰዓታችን በመጠናቀቁ ቀደም ሲል ያስተዋወቅናችሁ በአማራ ክልል ያለው የትምህርት ቤትን ጉዳይ በተመለከተ በነገው ምሽት ይዘን እንመለሳለን። በፌስቡክ አት ቪኦኤ አማሪክ፣ በትዊተር ከሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበርን። ዝግጅታችንን ሲያቀራብርልን የቆየው ሞቅቤል ያበረው ነበር።
ጉዟቸው የሰመረ ይሁን እያለን እንሰናበታለን።
መልካም ሽ
sonen radone sagala americat